ጌታ ሆይ ይህን ጊዜ ተረከብ። ልባችንን አንደበታችንን ሁሉ ተረከብ። ልባችንን አዘጋጅ ጌታ ሆይ ለቃልህ። የሻከረውን ልብ አረስርሰው። የምንሰማው ቃል ሕይወት ይሁነን። በውስጣችን ፍሬ እንዲያፈራ እንድታደርግ እንጸልያለን። እንግዲህ ቀሪውን ሰዓት አንተ ተረከብ። አንተ ተባረክ። ከፍ ከፍ በል ጌታ ሆይ። በዚህ ስፍራ ዛሬ ሊገኙ ያልቻሉትን ወገኖች በያሉበት እንድትባርካቸው እንጸልያለን። ሌሎችንም ደግሞ የተራቡትን የተጠሙትን አንተ የምትጠራቸውን ሁሉ ወደዚህ ስፍራ እንድትጋብዝ እግዚአብሔር ሆይ ይህ ስፍራ የበረከት ስፍራ እንዲሆን፣ ይህ ስፍራ ለሁላችንም ጌልጌላ እንዲሆን እንጸልያለን። ክፉ ነገራችን ሁሉ ከእኛ ላይ ተንከባሎ የሚሄድበት ቦታ ይሁን። ይህ ስፍራ ደግሞ ጵኒኤል ይሁንልን ጌታ ሆይ፣ የምንባረክበት ስፍራ ይሁን። ሰዓቱን ተረከብ። ወገኖቼን ሁሉ ባርክ በጌታ በኢየሱስ ስም አሜን። አሜን ትላላችሁ? አሜን። የትንቢተ ሚልክያስን ትምህርት እንቀጥላለን። ዛሬም እንደገና ልጋብዛችሁ ፈልጋለሁ። እኔ ትንሽ ጊዜ ወስድና አንዳንድ ነገሮች በር ከፍትና ከዚያ በኋላ እድሉን ሰጣችኋለሁ። እግዚአብሔር እንደሚያሳስባችሁ አካፍሉን። አንዳችን ከሌላችን እንማር። ሚልክያስ ምዕራፍ አንድ ከቁጥር 6-11 ያለውን ዛሬ ደግሜ አነበዋለሁ። ከዛ ክፍል አልወጣንም። ባለፈው ሳምንት ግማሹን በቀደም ግማሹን ሰርተን ነው የወጣ ነው። እንቀጥላለን። አሁን ሚልክያስ ምዕራፍ አንድ ቁጥር 6 እግዚአብሔር ልቡ አዝኖ ሕዝቡ ላይ ካህናት ላይ የሚናገረውን እንሰማለን። እናንተ ስሜን የምታቃልሉ ካህናት ሆይ፣ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምን ያቃለልን በምንድን ነው ብላችኋል። በመሠዊያዬ ላይ እርኩስ እንጀራ ታቀርባላችሁ። እናንተም ያረከስንህ በምንድን ነው ብላችኋል። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። እውር መስዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃህ አቅርብ። በውኑ ባንተ ደስ ይለዋልን? ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። ይህ ከእጃችሁ የተሰጠ ሲሆን ከቶ ፊታችሁን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። በመሠዊያዬ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ? በእናንተ ደስ አይለኝም። ቁርባንንም በእናንተ ደስ አይለኝም። ይህንን ቃል ልብ በሉ። በእናንተ ደስ አይለኝም። ቁርባንንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹህም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር። ብጨርሰው ምዕራፉን። እናንተ ግን የእግዚአብሔር ገበታ ርኩስ ነው፣ ፍሬውና መብሉም የተናቀ ነው በማለታችሁ አስነቀፋችሁት። እናንተ እነሆ ይህ ድካም ነው ብላችሁ ጢቅ አላችሁበት ይላል የሰራዊት ጌታ እግዚአብሔር። በቅሚያ የያዛችሁትንም አንካሳውንም የታመመውንም አቅርባችኋል። እንዲሁ ቁርባንን ታመጣላችሁ፣ በእውኑ ከእጃችሁ ይህን ልቀበለውን? ይላል እግዚአብሔር። እኔ ታላቅ ንጉሥ ነኝና ይላል የሰራዊት ጌታ እግዚአብሔር። ስሜም በአሕዛብ ዘንድ የተፈራ ነውና በመንጋ ውስጥ ተባት እያለው ለጌታ ተስሎ ነውረኛውን የሚሰዋ ሸንጋይ ሰው እርጉም ይሁን ይላል የጌታ ቃል። ባለፈው ሰኞ ዕለት ማታ አንዳንዱን ነገር ተነጋግረንበታል። በዘመኑ የነበረውን ችግር አንዳንዱን አንስተን በዛ ያሉት አገልጋዮች ግዴለሽነት ስሜት እንደነበራቸው፣ መንፈሳዊ ቅዝቃዜ እንደነበረባቸው፣ የካህናት አገልግሎት መዳከሙን፣ አልፎ ተርፎ በኢየሩሳሌም ቤተ መቅደስ ውስጥ ለጦቢያና ለሰንባላጥ ክፍል ተሰጥቶ በዚያ ውስጥ በቤተ መቅደስ ውስጥ መኖር ይኖሩ እንደነበረ ያን ሁሉ ተመልክተናል። የእግዚአብሔር ስም መቅ እንደተቃለለ፣ አምልኮ እንደተበከለ፣ ገጸ ኅብስቱን ቁርባኑን መስዋዕቱን ሁሉ ወደ ጌታ ቤት ማምጣት እንዳቆሙና በጌታ አገልጋዮች መሀል ረሀብ እንደነበረ ተመልክተናል። ሰንበትን ማክበረው እግዚአብሔርን እንዳታከቱት፣ በእናንተ ደስ አይለኝም፣ ሰልችቶኛል፣ ይህንን ቤተ መቅደሱን ማን በዘጋልኝ? ምን ነው ሰው ጠፋ ቤተ መቅደሱን የሚዘጋልኝ ብሎ ሲያማርር እናያለን። ዛሬ ጌታ በዛው ቁጣው ቢመጣ ስንቱ ቤተ መቅደስ እንደሚዘጋ እኔ አላውቅም። እሁድ እሁድ ለአምልኮ በምንሰበሰብበት ጊዜ ጌታ በስንቱ ቤተ መቅደስ ውስጥ እንዳለ እኔ አላውቅም። ነገር ግን ይህን ያህል ጌታ እንዳዘነ እናያለን። ቀጥሎ ዛሬ ቀጥሎ የምነጋገረው ስለ ጋብቻ ነው። የጋብቻ ሕግ እንደ ተናቀ አታግቡ የተባሏቸውን ሴቶችና ወገኖች ሄደው እንዳገቡ፣ በዚያም ምክንያት ዲያብሎስ ቅዱሱን ዘር ማለት የመሲሁን ዘር ለማብከል እንደተነሳ ለመበከል እንደተነሳ እንመለከታለን። ምዕራፍ 9 መጽሐፈ ዕዝራ እጄ ምዕራፍ 9 ዕዝራ ምዕራፍ 9 ከቁጥር 1 እና 2 አነባለሁ። ዕዝራ ምዕራፍ 9 ላይ እንደዚህ ይላል፣ ይህም ከተፈጸመ በኋላ ይላል አለቆቹ ወደ እኔ ቀርበው የእስራኤል ሕዝብ ካህናቱም ሌዋውያኑም እንደ ከነአናውያን እንደ ኬጢያውያን እንደ ፌሪዛውያን እንደ ያቡሳውያን እንደ አሞናውያን እንደ ሞአባውያን እንደ ግብጻውያንና እንደ አሞራውያን እርኩሰት ያደርጋሉ እንጂ ከምድር አሕዛብ አልተለዩም ይላል መጽሐፈ ዕዝራ ላይ። ልዩነት የለም ነው የሚለው። በእግዚአብሔር ቤትና በአረማውያን መካከል ልዩነት የለም። አለቆቹ የእስራኤል ሕዝብ፣ ካህናቱ ሌዋውያኑ፣ ምንም ከዓለም ኑሯቸው አይለይም። እርኩሰት ያደርጋሉ እንጂ አልተለዩም። ለራሳቸውና ለልጆቻቸውም ሴቶች ልጆቻቸውን ወስደዋል፣ ተጋብተዋል፣ ከአሞራውያን ከፈሪዛውያን ከመሳሰሉት ጋር ተጋብተዋል። የተቀደሰውንም ዘር ከምድር አሕዛብ ጋር ደባልቀዋል። በጣም ይገርማል። አስቀድሞም አለቆቹና ሹማምቶቹ በዚህ መተላለፍ መጀመሪያ ሆነዋል አሉኝ። አንድ ቦታ ላይ የሚናገር ጥቅስ ትዝ አለኝ። ፍርድ ከእግዚአብሔር ቤት ይጀምራል ይላል። ፍርድ ከእግዚአብሔር ቤት ይጀምራል። እና አለቆቹና ሹማምንቶቹ በዚህ መተላለፍ መጀመሪያ ሆነዋል አሉኝ። ይህንም ነገር በሰማው ጊዜ ልብሴንና መጎናጸፊያዬን ቀደድኩ ይላል ቅዱሱ ካህን እዝራ። ልብሴን መጎናጸፊያዬን ቀደድኩ፣ የራሴንና የጢሜንም ጸጉር ነጨሁ፣ ደንግጬም ተቀመጥኩ ይላል። የእግዚአብሔር ሰው ኃጢአት ሲያይ የሚያደርገው ሐዘን መግለጫ መንገድ ነው። ስለ ምርኮኞቹም መተላለፍ የእስራኤልን አምላክ ቃል የሚፈሩ ሁሉ ወደ እኔ ተሰበሰቡ፣ እኔም እስከ ሰርክ መስዋዕት ድረስ ደንግጬ ተቀመጥኩ። በሰርክም መስዋዕት ጊዜ ልብሴንና መጎናጸፊያዬ እንደ ተቀደደ ሆኖ ከመዋረዴ ተነሳሁ። በጉልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን ዘረጋሁ፣ እንዲህም አልኩ፦ አምላኬ ሆይ ኃጢአታችን በራሳችን ላይ በዝቷልና በደላችንም ወደ ሰማይ ከፍ ከፍ ብሏልና፣ አምላኬ ሆይ ፊቴን ወደ አንተ አነሳ ዘንድ አፍራለሁ እፈራማለሁ። ከአባቶቻችን ዘመን ጀምረን እስከ ዛሬ ድረስ እጅግ በድለናል። ዛሬም እንደሆነው ስለ ኃጢአታችን እኛና ንጉሶቻችን ካህናቶቻችንም ለሰይፍና ለምርኮ ለብዝበዛና ለእፍረት በምድር ነገስታት እጅ ተጣልን። አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራው ችንካርን ይሰጠን ዘንድ አምላካችንም ዓይናችንን ያበራ ዘንድ በባርነትም ሳለን ጥቂት የሕይወት መታደስን ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ሰጥቶናል። ባሪያዎች ነንና አምላካችንን በባርነታችን አልተወንም። የሕይወት መታደስን ይሰጠን ዘንድ የአምላካችንን ቤት እንሰራ ዘንድ የተፈታውንም እንጠግን ዘንድ በይሁዳና በኢየሩሳሌም ቅጥር ይደረግልን ዘንድ በፋርስ ነገስታት ፊት ምሕረቱን ሰጠን እያለ ካህኑ እዝራ ሐዘኑን ይገልጻል። ጋብቻ እግዚአብሔር በጣም የተጠነቀቀለት ነገር፣ ለሕዝቡ የሰጠው ሕግ ነበር። ቀደም ብሎ ከነዚህ ከካህዲዎች ከአረማውያን ጣዖት ጨረቃና ፀሐይ ከሚያመልኩት ከእነሱ ጋር አትጋቡ ብሎ እግዚአብሔር ተናግሮ ነበር። ያን ሕግ ጣሱ፣ እግዚአብሔር ተቆጣ። ዛሬም በየቦታው የሚደጋገም በየጊዜው የምናየው ነገር ነው ወገኖቼ። አንዳንድ ወንድሞች ወይ እህቶች በማይታወቅ ምክንያት ሄደው ውጪ ከእግዚአብሔር ቤት ውጪ ያገባሉ። ወይ ወደ ጌታ መልሰዋለሁ ወይ ወደ ጌታ መልሳታለሁ በሚል ተስፋ ይጋባሉ። ሁልጊዜ የሚጎትተው ወደ ታች ከታች ያለው ነው። ሰውን ወደ ታች መጎተት ቀላል ነው፣ ወደ ላይ ግን ሰውን ማውጣት በጣም ከባድ ነው። ሰውን ካገባችሁ በኋላ ወደ ክርስቶስ መመለስ ከባድ ነው። ያ ክርስቶስን የማያውቀው ግን እናንተን ጎትቶ ወደ ታች ማውረድ ለሱ ይቀላል። በዚህ ምክንያት ብዙዎቹ ራሳቸው እየጠፉ ይሄዳሉ። እና ነህምያ ምዕራፍ 10:30 ላይ ደግሞ እንደዚሁ ጋብቻን የሚመለከት ሀሳብ አለ። እሱን አነብላችኋለሁ። ምዕራፍ 10:30 እንደዚህ ይላል፣ ሴቶች ልጆቻችንንም ለምድር አሕዛብ አንሰጥም። ይህ ቃል ኪዳን ሲገቡ ነው፣ በጌታ ፊት ለነህምያ ቃል ኪዳን ሲገቡ ነው። ሴቶች ልጆቻችንም ለምድር አሕዛብ አንሰጥም፣ ሴቶች ልጆቻቸውንም ለልጆቻችን አንወስድም። የምድርን አሕዛብ ሸቀጥና ልዩ ልዩ እህል ሊገበዩ በሰንበት ቀን ቢያመጡ በሰንበት ወይም በተቀደሰው ቀን ከእነርሱ አንገዛም። የሰባተኛውንም ዓመት ፍሬና እዳን ማስከፈል እንተዋለን ብለው ማሉ ይላል። አሁን መቶ ዓመት በኋላ ነው እንግዲህ ሚልኪያስ የሚመጣው። በግምት መቶ ዓመት በኋላ ሚልኪያስ ይመጣል። አሁንም ነገሩ አልተለወጠም። ተመልሰው ጭቃ ሆነዋል። እንደገና ምዕራፍ 13 ሚልኪያስ ይቅርታ ነህምያ ምዕራፍ 13 ከቁጥር 23 ጀምሮ ያለውን አነባለሁ። ደግሞም በዚያ ወራት የአዛጦንና የአሞንን የሞአብንም ሴቶች ያገቡትን አይሁድ አየሁ። ከልጆቻቸውም እኩሌቶቹ በአዛጦን ቋንቋ ይናገሩ ነበር። ይገርማል። በአይሁድም ቋንቋ መናገር አያውቁም ነበር። ከእነርሱም ጋር ተከራከርኩ፣ ረገምኋቸውም ይላል ነህምያ። ከእነርሱም አያሌዎቹን መታሁ፣ ጠጉራቸውንም ነጨሁ። እንዲህም ብዬ በእግዚአብሔር አማልኋቸው፣ ሴቶች ልጆቻችሁን ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለእናንተና ለልጆቻችሁ አትውሰዱ። የእስራኤል ንጉሥ ሰሎሞን በዚህ ነገር ኃጢአት አድርጎ የለምን? በብዙ አሕዛብም መካከል እንደ እርሱ ያለ ንጉሥ አልነበረም፣ በአምላኩም ዘንድ የተወደደ ነበረ። እግዚአብሔርም በእስራኤል ሁሉ ላይ አንግሶት ነበር። እርሱንም እንኳ እንግዶች ሴቶች አሳቱት። የሶሎሞንን ታሪክ ማቅ የለም። በእውኑ ይህን ሁሉ ታላቅ ክፋት እንሰራ እንግዶችንም ሴቶች በማግባት አምላካችን በድል ዘንድ እናንተን እንስማ? ከዋነኛውም ካህን ከኤልያሴብ ልጅ ከዮአዳ ልጆች አንዱ ለሆሮናዊው ለሰንባላት አማች ነበረ። ያውላችሁ አማች ነበረ። ከእኔም ዘንድ አባረርሁት ይላል ነህምያ። ከእኔም ዘንድ አባረርሁት። አምላኬ ሆይ ክህነትን የክህነትንና የሌዋውያንን ቃል ኪዳን ስላፈረሱ አስባቸው። ከእንግዳ ነገር ሁሉም አነጸኋቸው። ለካህናቱና ለሌዋውያኑም እያንዳንዳቸው በየሰሞናቸው በየጊዜው ለእንጨት ቁርባን ለበኩራቱም ስርዓት አደረግሁ። አምላኬ ሆይ በመልካም አስበኝ ይላል። እንደገና ሚልኪያስ ምዕራፍ ሁለት ላይ ሄደን እናነባለን። ስለዚሁ ስለ ጋብቻ ጉዳይ ጆሮ ያለው ይስማ እላለሁ። ሚልኪያስ 2:10-16 ለሁላችን አንድ አባት ያለን አይደለንምን? ይላል ሚልኪያስ። አንድ አምላክስ የፈጠረን አይደለንምን? የአባቶቻችን ቃል ኪዳን ለማስነቀፍ እኛ እያንዳንዳችን ወንድማችንን ስለምን አታለልን? እግዚአብሔር የወደደውን መቅደስ ይሁዳ አርክሷልና የእንግዳውንም አምላክ ልጅ ሚስት አድርጎ አግብቷልና ይሁዳ አታሏል። በእስራኤልና በኢየሩሳሌም ውስጥ ርኩሰት ተሰርቷል። ይህን ከሚያደርግ ሰው እግዚአብሔር የሚጠራውንና የሚመልሰውን ለሰራዊትም ጌታ ለእግዚአብሔር ቁርባን የሚያቀርበውን ከያዕቆብ ድንኳን ያጠፋል። ይህንም ደግሞ አድርጋችኋል። እግዚአብሔር ቁርባኑን ዳግመኛ እንዳይመለከት ከእጃችሁም በደስታ እንዳይቀበለው መሰዊያውን በእንባና በልቅሶ በሐዘንም ትከድናላችሁ። እናንተም ስለ ምንድን ነው ብላችኋል። ሚስትህ ባልንጀራህና የቃል ኪዳንህ ሚስት ሆና ሳለች፣ ልብ በሉ ይህን ቃል፣ ባልንጀራህና የቃል ኪዳንህ ሚስት ሆና ሳለች እርሷን አታልሃታልና። እግዚአብሔር ባንተና በልጅነት ሚስት መካከል ምስክር ስለሆነ ነው። ልጅነት ሚስትህ መካከል ምስክር ስለሆነ ነው። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱም የሚፈልገው ምንድር ነው? ፈሪሃ እግዚአብሔር ያለው ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ። ማንም የልጅነት ሚስቱን አያታል። መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱንም በግብ ስራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ። ይሄ ነበር አንዱ እግዚአብሔርን ያሳዘነው። በነቢዩ በሚልኪያስ በኩል ሸክም ሆኖ በዚያን ጊዜ ለነበሩት የቀረበው ከዚያም ወዲህ ላለነው ትውልድ እየተነገረ ያለው። ሌላው የዘመኑ ችግር ፍርድና ፍትህ መጓደሉ ነበር። ሚልኪያስ ምዕራፍ 3 ቁጥር 5 ላይ ለፍርድ ወደ እናንተ ቀርባለሁ፣ በመተተኞችና በአመንዝሮች በሐሰትም በሚምሉ የምንደኛውን ደሞዝ በሚከለክሉ መበለቲቱን ድሀ አደጉን በሚያስጨንቁ የመጻተኛውንም ፍርድ በሚያጣምሙ እኔንም በማይፈሩ ላይ ፈጣን ምስክር ሆንባቸዋለሁ ይላል የሰራዊት ጌታ እግዚአብሔር። እኔ እግዚአብሔር አልለወጥም፣ እናንተም ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁ ይላል። እንደገና ወደ ነህምያ ልሂድና በዛ ስፍራ ደግሞ ስለዚሁ የተነገረውን ነገር ላንብብላችሁ። ነህምያ ምዕራፍ 5 ከቁጥር 1 እስከ 13 ድረስ ያለው አነባለው፣ ታገሱኝ። ነህምያ 5 ወንድሞቻቸውም በአይሁድ ላይ ትልቅ የሕዝቡና የሚስቶቻቸው ጩኸት ሆነ። አያሌዎቹም ወንዶችና ሴቶች ልጆቻችን ብዙዎች ናቸው፣ በልተንም በሕይወት እንድንኖር እህልን እንሸምት ይሉ ነበር። አያሌዎቹም ከራብ የተነሳ እህልን እንሸምት ዘንድ እርሻችንና ወይናችንን ቤታችንንም አስይዘናል ይሉ ነበር። ሌሎቹም ለንጉሱ ግብር እርሻችንና ወይናችንን አስይዘን ገንዘብ ተበድረናል፣ አሁንም ስጋችን እንደ ወንድሞቻችን ስጋ ልጆቻችንም እንደ ልጆቻቸው ናቸው፣ እነሆም ወንዶችና ሴቶች ልጆቻችን ባሪያዎች የሆኑ ዘንድ ሰጥተናል፣ ከሴቶችም ልጆቻችን ባሪያዎች ሆነው የሚኖሩ አሉ፣ ታላላቆችም እርሻችንና ወይናችንን ይዘዋል፣ ልናድናቸው አንችልም ይሉ ነበር። እኔም ጩኸታቸውና ይህን ቃል በሰማሁ ጊዜ እጅግ ተቆጣሁ ይላል ነህምያ። በልቤም አሰብሁ፣ ታላላቆቹና ሹማምንቱንም ሁላችሁ እያንዳንዳችሁ ወለል ትወስዳላችሁ ብዬ ተጣላኋቸው። ትልቅም ጉባኤ ሰበሰብኩባቸው። እኔም ለአሕዛብ የተሸጡትን ወንድሞቻችንን አይሁድን በፈቃዳችን ተቤዥን፣ እናንተስ ወንድሞቻችሁን ትሸጣላችሁን? እነርሱስ ለእኛ የተሸጡ ይሆናሉን? አልኋቸው። እነርሱም ዝም አሉ፣ መልስም አላገኙም። ደግሞም አልሁ፣ የምታደርጉት ነገር መልካም አይደለም። ጠላቶቻችንን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን? እኔ ደግሞ ወንድሞቼም ብላቴኖቼም ገንዘብና እህል ለእነርሱ አበድረናል። እባካችሁ ይህን ወለድ እንተውላቸው፣ እርሻቸውና ወይናቸውን ወይራቸውንና ቤታቸውንም ከእነርሱ የወሰዳችሁትን ገንዘቡንና እህሉን ወይን ጠጁንና ዘይቱን ከመቶ እጅ አንድ እጅ እባካችሁ ዛሬ መልሱላቸው። እንዴት ያለ ጻድቅ ሰው ነው ነህምያ! ተመልከቱ፣ ይሄ እግዚአብሔር ሰው። እነርሱም እንመልስላቸዋለን፣ ከእነርሱም ምንም አንሻም፣ እንደ ተናገርህ እንዲሁ እናደርጋለን አሉ። ካህናቱንም ጠርቼ እንደዚህ ነገር ያደርጉ ዘንድ አማልኳቸው። ደግሞም ልብሴን አራገፍኩና ይህን ነገር የማያደርገውን ሰው ከቤቱና ከስራው እንዲሁ እግዚአብሔር ያራግፈው፣ እንዲሁም የተራገፈና ባዶ ይሁን አልኩ። ጉባኤ ሁሉ አሜን አሉ፣ እግዚአብሔርንም አመሰገኑ። ህዝቡም እንደነዚህ ነገር አደረጉ። ይኸውላችሁ አምላካችን የፍትህ አምላክ ነው። ቅንነትን የሚወድ ለድሆች የሚያስብ ለተቸገሩት ለተጎሳቆሉት የሚያስብ አምላክ ነው ያለን። ዛሬም ያንን ሲያይ እግዚአብሔር ደስ አይለው፣ እግዚአብሔር ደስ አይለው። እንግዲህ በዚህ ሁሉ ውድቀት ምክንያት እግዚአብሔር የፍርድ እጁን ያነሳል እና እግዚአብሔር ህዝቡን ሊያጠራ መነሳቱን ሚልኪያስ 3 ላይ አንብበናል። እንደ እሳት የሚነድ ቀን እንደሚመጣና ለሚፈሩት ግን የጽድቅ ፀሐይ እንደምትወጣ የእግዚአብሔር ቃል ይናገራል። ስሜን ለሚፈሩ የሚል ነገር ይደጋገማል እዚህ ሚልኪያስ መጽሐፍ ላይ። ያ ቁልፍ ነገር ነው። የመጽሐፉ መልእክት ስሜን ፍሩ ነው። የሚልኪያስ ስሜን ፍሩ፣ የመጽሐፉ መልእክት ስሜን ፍሩ ነው። ያ ይደጋገማል። ጌታ ጉድለት ባየ ቁጥር በእስራኤል መሀል ህዝቡ አምላኩን መፍራት ተወ የሚል ቃል እናነባለን። ትልቁ በሽታ ዛሬም በግል ህይወታችንም በቤተ ክርስቲያንም ያለው እግዚአብሔርን መፍራት መተዋችን ነው። ትልቁ ነገር ፈሪሃ እግዚአብሔር አለመኖሩ፣ እግዚአብሔር ያያል አለማለታችን፣ እግዚአብሔር ይሰማል አለማለታችን፣ ሰው የዘራውን ያጭዳል ይቅርብኝ አለማለታችን፣ ይሄ ነው ትልቁ በሽታችን። በሮሜ ውስጥ እንደተነገረው እግዚአብሔርን እያወቁት እንዳላወቁት ሆኑ ይላል። እንግዲህ ሚልኪያስ እየደጋገመ የሚወተውተው ለእግዚአብሔር የሚገባውን ክብር ስጡት ነው። እሱ ራሱ ይናገራል፣ ክብሬ የት አለ? መፈራቴስ የት አለ? ይላል ሚልኪያስ 1:6 ላይ። ሚልኪያስ 1:6 ላይ እዛው እንደገና እናንተ ስሜን የምታቃልሉ ካህናት ሆይ ይላል። ምዕራፍ 1:11-12 ላይ ስሜን አስነቀፋችሁት ይላል። ስሜን አስነቀፋችሁት። እግዚአብሔር በጣም በጣም የሚጎዳው ነገር ቢኖር አንዱ እሱ ነው። እኛ ከመበደላችን አልፎ ለሌሎች መሳቂያ ስናደርገው ስሜን አስነቀፋችሁት። ምዕራፍ 2:2 ላይ ለስሜ ክብር መስጠት ባትሰሙ ወዮላችሁ ይላል። ለስሜ ክብር መስጠት ባትሰሙ። ምዕራፍ 3:5 ላይ እኔን የማይፈሩ ፍርድ ይጠብቃቸዋል ይላል። ምዕራፍ 3:16 ላይ እግዚአብሔርን የሚፈሩ ይባረካሉ ይላል። ምዕራፍ 4:2 ላይ ስሜን የሚፈሩ ደግሞ ጥቂት ሰዎች አሉ። ይሄ ነው የሚልኪያስ ሸክም፣ የልቡ ሸክም ይሄ ነው። ሰው እግዚአብሔርን መፍራት ትቷል። በእግዚአብሔር ሰው መሀል በካህናት መሀል በሌዋውያን መሀል የማይደረግ ነገር የለም። የማይደረግ ነገር የለም። ከዓለማውያን አልተለዩም። ይህንን ይናገራል ቃሉ። በተለይ እግዚአብሔር መከበር ያለበት በአንድ ትልቅ ምክንያት ነው። ሚልኪያስ አንድ ላይ ስሜ በአሕዛብ ዘንድ እያለ ነው የሚቆረቆረው። ስሜ በአሕዛብ ዘንድ ተዋረደ፣ እናንተን ለአሕዛብ ምስክር አድርጌ ብርሃን አድርጌ ላኳችሁ፣ ስሜ ግን በአሕዛብ ዘንድ ተዋረደ። ኔሄምያ 5:9 ላይ ጠላቶቻችን አሕዛብ እንዳይሰድቡን ይላል። ዛሬ ቤተ ክርስቲያን የተናቀችው ሰዎች ወደ እግዚአብሔር ቤት የማይመጡት ለምን ይመስላችኋል? ለመስለኝ እኔ በእናንተና በእኔ ምክንያት ነው፣ በእኛ ምክንያት ነው ሰዎች በክርስትና ላይ የሚስቁት፣ ወደ እግዚአብሔር ቤት የማይመጡት በእኛ ምክንያት ነው። ስለዚህ እግዚአብሔር ይቆጨዋል። ትልቁ ምክንያት ይሄ ነው፣ በአሕዛብ ፊት አሰደባችሁኝ። እንደገና ዘኍልቍ ላይ ዘሌዋውያን ላይ ወደ ኋላ ሄደን ብናነብ እግዚአብሔር የሚቆጨው በእስራኤል ልጆች ፊትና በሕዝቡ ሁሉ ፊት አስነወራችሁኝ ይላል። በሌሎች ፊት አስነወራችሁኝ። እንግዲህ ወደ ዛሬው ዕለታዊ ጊዜ እንምጣና ሁኔታችን፣ ድርጊታችን ሰዎች እግዚአብሔርን እንዲያከብሩት ያደርጋል? ብርሃናችሁ በሰው ፊት ይብራ፣ በጎ ስራችሁን አይተው እግዚአብሔርን እንዲያከብሩ ብሏል ማቴዎስ ላይ። ምናልባት አያያዛችንን ይጠራጠሩት ይሆን? ሰዎች ትኩር ብለው ያዩናል፣ ያነቡናል። አንድ ሰው ሲናገር መጽሐፍ ቅዱስ ውስጥ 66 መጽሐፍቶች አሉ፣ 67ኛው እኛ ነን ይላል። ሰው መጽሐፉን ያነብ ያነብና ወደ እኛ ሲመለከት በእኛ ዘንድ ያ ነገር ካልታየ ውሸት ነው ብሎ ነው የሚሄደው። እና ይጠብቁናል፣ አፍጠው ይጠብቁናል። ትዳራችንን ያሉ፣ ቤታችንን ያሉ፣ ፍቅራችንን ያሉ፣ የምናደርገውን ሁሉ ያያሉ። እና በዓለም ፊት እኛ እግዚአብሔርን ልናስከብረው ወገኖቼ ተጠርተናል። በዓይናቸው ፊት በተቀደስሁባችሁ ጊዜ እኔ እግዚአብሔር እንደሆንኩ ሕዝቡ ያውቃሉ ይላል አንድ ቦታ ላይ። በዓይናቸው ፊት በተቀደስሁባችሁ ጊዜ እኔ እግዚአብሔር እንደሆንኩ ሕዝቡ ያውቃሉ። እንግዲህ ብዙ ይቀረኛል። ለአንድ ሌላ ትምህርት የሚሆን ማቴሪያል አለኝ ከዚህ ካነበብኩት። ሰዓቱ ስለሄደ ባይሆን ካስፈለገ ወደ ኋላ ሰፈር እንደገና ቀጥላለሁ። እኔ ሰዓቱን በሙሉ እንዳልበላው እስቲ እግዚአብሔር ይባርካችሁ ወገኖቼ ማይክሮፎን